ደስታዬን የማካፍሎት፣
ምስጢሬን የማውጋዎት፣
ሲከፋኝ ልቤን የማጫውቶት ቤተኛው ነኝ።
ይህ ፕሮግራም ቤተኛው ነው።
ቤተኛ
በድጋሚ በያላችሁበት ሰላምታ ይድረሳችሁ የተከበራችሁ አድማጮች። የሁለተኛው ምዕራፍ የቤተኛ ፕሮግራማችንም እንደተለመደው ልዩ ነው። ጆሮአችሁንም ቀልባችሁንም እንድታውሱኝና ያስኳቸውን ቁም ነገሮች እንድትጋሩኝ በአክብሮት እጠይቃለሁ እጋብዛለሁ። ከአመታት በፊት ደህንነቱ ያልተጠበቀ ጽንስ ማቋረጥ የብዙ እህቶቻችንንና እናቶቻችንን ህይወት ቀጥፏል። ብዙዎችንም ለዘላቂ በሽታዎች ዳርጓል። ብዙ የሆስፒታል አልጋዎች ደህንነቱ ባልተጠበቀ ጽንስ ማቋረጥ ሳቢያ ውስብስብ የጤና ችግርና አደጋ ውስጥ በወደቁ እናቶች ተሞልተው እንደነበር በወቅቱ የነበሩ የጤና ባለሙያዎች በሐዘንና በቁጭት ስሜት ይናገራሉ። ይህ ከአመታት በፊት የነበረ ታሪክ ነው። ቢሆንም ግን ዛሬም ዳግም ወደዚያ ችግር እንዳንገባ ደህንነቱ ባልተጠበቀ ጽንስ ማቋረጥ ምክንያት አንዲትም ሴት ብትሆን መሞት እንደሌለባት፣ ለተለያዩ ውስብስብ የጤና ስቃዮችና ችግሮች መዳረግ እንደሌለባት የዚህ ፕሮግራም ስፖንሰር አይፓስ ኢትዮጵያ በጽኑ ያምናል። ውድ አድማጮች፣ እዚህ ዝግጅት ላይ የሚቀርቡ ታሪኮችና ልዩ ዝግጅቶች ላይ ሐሳቦች፣ አስተያየቶች ካሏችሁ እንዲሁም ጽንስ ማቋረጥ ላይ የሚያሳስባችሁና ጥያቄ የሚሆኑባችሁ ጉዳዮች ካሉ ደውሉ። አጭር የጽሑፍ መልእክቶችንም መላክ ትችላላችሁ። በ0946349444 ወይንም በ0936803080። የፕሮግራሙ አዘጋጅ ሶስና ተስፋዬ ነኝ። ውድ አድማጮች፣ በዛሬው ፕሮግራሜ ጽንስ ማቋረጥን በተመለከተ መለስ ብለን የድሮውን ጊዜና በተቃራኒው የዛሬውን ሁኔታ እንመለከታለን። አሁን የማቀርብላችሁ ባለታሪኬም በሕይወቷ እነኚህን ሁለት ገጾች እንዴት እንዳስተናገደቻቸው ትነግረናለች። ቀይ የደስደስ ያላት በኑሮ ግን ብዙ የተፈተነችው የዛሬ ባለታሪኬ በሴተኛ አዳሪነት ሕይወት ውስጥ ትገኛለች። ታሪኳ ያኔ የ16 ዓመት ትንሽ ልጅ ሆና ይጀምራል።
ቤተሰቦቼ ምንም ነገር የላቸው። በድህነት ነው የወጣሁት። እኔ ርቦኝ ስለወጣሁ እነሱ መራብ የለባቸውም። ማገኛትን ለነሱ 2 ዓመት ሰርቻለሁ ከሰው ቤት። ያመጣችኝ ልጅ ዘመዴ ነበረች። እስከ መቼ ሰው ይሰርተሽ? ምንም ነገር ላይ ጠራቀም፣ ቤተሰቦችሽን እዚህ ሆነች ተረጃለች ምናምን ስትለኝ ነው የጀመርኩት። ያኔ በርካሽ ነበር የምንሰራው፣ 5 ብር ምናምን ነበር። እና እየሰራው አልችልም ነበር ማለት ጎንዶም እንዴት እንደሆነ እንዴት እንደሚፈንዳ እንዴት ባዶን ሁሉ ሊጠቀሙብኝ ይችላሉ አላቅም። ዝም ነው የምላቸው። ከዛ በኋላ ያቅለሸልሸኛል፣ የተለየ ስሜት እንትን ይለኛል። ምን ሁኝ ሁን አሞኛል ምስል ምናምን ስላት፣ እስኪ ነይ ብላ ስትወስደኝ ነፍሰ ጡር ናት አላት። ራሴን ማጥፋት አሰብኩኝ። ምንም የለኝም፣ ወለደው ልጅ ራሱ ምን ህይወት አለው? ስለዚህ እኔ ድሀ ቤተሰብ ነኝ፣ ምን አድርገዋለሁ? በዛ ላይ አባቱስ ማን እንደሆነ አውቃለሁ አልኩና ብዙ ነገር አሰብኩኝ። ይህማ መውጣት አለብህ ስትለኝ፣ ምክንያቱም እኔ ከድሀ ቤተሰብ ነው የመጣሁት፣ እነሱን እረዳለሁ ብዬ እንደገና ምንም ሳንቲም የለኝም፣ በወቅቱ 1 ብር የለኝም። ምን ይወስድሻለሁ አለች። ወሰደች። ኤሜሪስቶ ፒያሳ ነበር የሄድነው። ለካ ደላሎች አሉ፣ አናቅም፣ እሷም አታቅም። ደላሎች እዚህ እኮ የሉም፣ ለቀዋል፣ ሌላ ቦታ ነው ያሉት፣ ኑ እንሂድ ብለው አንድ ሴትና አንድ ወንድ ወሰዱን ወደ ጦር ኃይሎች። እኔ አላቅም በዛን ሰዓት አገር ምን ይሆን፣ ምን የማውቀው ነገር የለም። የሆነ ግቢ ነገር ነው። አንኳኳች፣ ገባል። ቤቱ ደህና ቤት ነው። ቀይ ሰውዬ ነው፣ ውፍር ያለ እንደ ደህና ሰው ነው። እሷን ሆነ ያናገራት። እስከ እሷ ጋር ነው የጨረሱት። ስንት እንደከፈለች አላቅም፣ ከፈለች። አንድ ወር ነው የሚሆነው ጽንሱ ማለት ነው። እኔን ግቢ ነው ያለኝ። ፈረው ስላት፣ አይ ምንም አትሆኝም አለች። እሺ ገባው። እንደሚታረድ በግ ማለት ነው። ምሞት ነው በር ይመስለኝ። ትንሽ እያልጋ ነገር ናት። እዛ ላይ ተኛለኝ እና ተኛው ወደ ታች እንዳታይ ምናምን አለኝ። በምን እንደሆነ እንጃ፣ ብቻ የሆነ ቋቋቋ የሚል ነገር ነው የሚሰማኝ። እኔ አላየውም። ቋቋቋቋ ይላል። በቃ ማሰኔ ስር ይወጋኛል። ልብሴ ከስጋዬ ነው የተላቀቀችው። ከሆዴ በታች በጣም በቃ ማጸኔ እንዳለ የወጣኝ ነው የሚመስለኝ። ለብዙ ሰዓት ነው ግን የቆየብኝ። ምንም ነገር ማደንዘዣ ምናምን የለም። ላቤ ልምንበኤ በቃ ራሴን መቆጣጠር አቃተኝ። በቃ ጨርሰናል አለ። እዛ ታክሲ ስንሄድ ለአመመኝ አውርደኝ አልኩት። የሆነ ድንኳን ስር ነበረ። ሰርቼ ሳድንጓን ሰርቼ አስመለስኩ። በታች ደም ይወርዳል ሲያስመልሳል ራሴን መቆጣጠር አቃተ። እንደዚህ አታዋርጂኝ እንደዚህ አታዋርጂኝ አለች። አሞኝ እኮ ነው ወድጄ አይደለም በጣም አሞኛል። ከዛ ሳድንጓን ሰርቼ ግፍ ብዬ ለብዙ ሰዓት ራሴን መቆጣጠር አቃተ። እንደምንም ቤት ደረስኩኝ። ሴትዮዋ በጣም አዘነች። አከራየች ሴትዮ ብሞትም እንኳን እዚህ ቤት ደረስኩ አልኩ። ወር ሙሉ በጣም ታመምኩ። ወር ሙሉ ምንም ያለማቋረጥ ደሜ ይወርዳል። በጣም ይሸት ነበረ። ከሰው የሚወጣ አይመስልም። የሚወጣው ደም አንዳንዴ ጥቁር ነገር ይሆናል። በቃ አንዳንዴ የሆነ በቃ የሚያስጠላ ነገር ሁሉ እንትን ይለኝ ነበር። ራሴን ባጠፋ ይሻለኝ ነበር ከዚህ ስቃይ ስላል ትክክለኛ አልወሰድሻትም። የወሰድሻት የባህል መሆን አለበት። እንደዚህ ደም አይወርድም። ይህን ያህል ጊዜ ልትሞት ነው በቃ ይችልች ምናምን አለች። ከዛ የሆነ የግል ሰፈር ነበረ ወሰደችኝ። እንዴት እንደዚህ እስከምትሆን እንደዚህ ታረጓታለች እኔ አላቅም። እንደዚህ እንደዚህ ብላ ነው ይሰዱኝ ያልኩት። ለቀው ሄደዋል ብለውን ነው እዛ ይሄድ ነው ምናምን አል ነው። ከዛ በኋላ ማጸን የተጠረገልኝ ሰውነቴ ግርጥት ብሏል። አንድ ወር ምናምን አስታመመች ሴትዮዋ አከራየች ሞች የተነሳው።
ይህች የ16 ዓመት ታዳጊ ወጣት ልጅ ከዚህ በኋላ ወደዚህ ስራ አልመለስም፣ ሰው ቤት ሰርቼ ቤተሰቤን ብረዳ ይሻላል ብትልም አልሆነላትም። ከብዙ ሙከራዎች በኋላ ተመልሳ እዛው አስከፊ የሴተኛ አዳሪነት ህይወት ውስጥ ገብታለች። ሁለተኛውን ገጽ ታሪኳን ልትነግረን አሁንም ከኛ ጋር ነች።
ኮንዶም እንዳይቀደድም ራሴን መከላከል ጀመርኩ። በቃ አወቅኩ ማለት ነው። ፍቅረኛ ነበር ያለዚህ እየሰራው ከእሱ ጋር በቃ ያለ ኮንዶም ነበር የምንጠቀመው። የእርግዝና መከላከል አልጠቀምም ከዚህ በኋላ አላረግዝም ብዬ አሰብኩኝ። ምክንያቱም ያኔ ማህፀኔም ስለተጎዳ ማረግዝ ሁላ አልመሰለኝም። ማህፀኔ ሁላ ያለ ሁላ አልመሰለኝም። ሁለት ዓመት ዝም ብለን ስንጠቀም እርግዝና የለም። ከስንት ዓመት በኋላ ኑሮ እንደገና አቅለሸልሽኛል ምን ይለኛል። ሐኪም ቤት ሄድና የጨጓራ ነው የሚሰጡኝ የግል ሄድና እርግዝና ትዛላለኝም ጭራሽ እየባሰብኝ ሄደ። ይሄ ነገር ምን ሁኜ ነው አልኩና ሌላ የግል ሄድኩኝ። ሽንት ስጫለኝ ሽንት ሰጠው። ነፍሰ ጡር ነሽ ያውቀሸዋል ሲለኝ በቃ በጣም ደነገጥኩኝ። እንዴት ሊፈጠር ቻለ? አይ ከዚህ በፊት እንደዚህ እንደዚህ ደርሶብኝ ነበር እንዲህ ይሆናል ብዬ አልገመትኩም። እንዴ ለምን? አንደኛ ልጅ ነች፣ በዚህ እድሜሽ እንዴት ይህ ነገር አይከሰትም ብለሽ ታስቢያለሽ? እንዲሁ እየተጠቀምሽ ማሰብ ነበረብሽ፣ ወይም መከላከያ መጠቀም ነበረብሽ። አሁን ግን ጽንስ ፈጥሯል። በጣም አዘንኩ። የኔን ህይወት ምን አይቶ ያድጋል? ያለች የተሻለ ነገር የለኝም፣ ቤተሰቦች የተሻለ ነገር የላቸውም። እንኳን የኔ ልጅ እነሱ ለራሳቸው ጠግበው አይበሉ። ጓደኛዬ ምንም ነገር የለውም። ነገርኩት፣ እንዲህ ተፈጥረዋል አልኩት። አምስት ሳንቲም የለኝ፣ አንተ የለም፣ እኔ ቤት ኪራይ ከፍዬ ቤተሰብ እየረዳሁ በዚህ ህይወት እየኖርኩኝ እንደገና ልጄስ ተወልዶ ምን አይነት ህይወት ነው የሚኖረው እና እንዴት አረጋለሁ አልኩት። እንግዲህ እሱን አንቺ ታውቂያለሽ አለኝ። እዛ አሰብኩት። አንዲት ጓደኛ ነበረችኝ ሌላ ማለት ነው። ለእሷ አማከርኳት። ከዚህ በፊት ብዙ ችግር ደርሶብኛል፣ እንዴት አረጋለሁ? ያ ነገር ቢከሰት እንዴ? ታዲያ በዚህ በሰለጠነ ጊዜ ምን ታረጊዋለሽ? እኔ ያውቀዋለሁ አለችኝ እና ባለቤቷ ወሰደኝ። የእሷ ባለቤት ማለት ሲወስደኝ፣ እውነትም ደላሎች አሉ ውጭ ላይ የሉም ምናምን የሚለዋል። እና ዝም ብለህ ግባ፣ ከዚህ በፊት ተሸውጃለሁ፣ አሁን ግን አልሸወድም፣ ና ግባ ብዬ ገባል። አየኝ ዶክተር ግን ለአንቺ መወሰኑ ጥሩ ነው ምናምን አለኝ። አዎ ምንም ማድረግ አልችልም፣ ምንም ነገር የለኝም አልኩኝ። አዳሪ ነው የምሰራው፣ እንዲህ ነው የምሰራው፣ ስለዚህ ልጅ ማሳደግ አልችልም አልኩት። ግን ብዙ ሰዓት መከረኝ። መድኃኒት ሲሆን የሚዋጥ መድኃኒት ለኢንፌክሽን እንዳይፈጥር ሞዴስ ሰጡኝ። ከዚህ በኋላ መከላከያ ተጠቀሚ፣ የምትፈልጊውን መርፌም ሆነ ኪኒንም ሆነ በማህፀን ልብ ሉፕ የሚገባ ለሴተኛ አዳሪ አይሰጥም ብዙ ወንዶች ጋር ስለምትገናኙ ብለው መርፌው ይሻለኛል አልኩኝ። የሶስት ወር መርፌ ከዛ እሱን ተሰጠኝ። ከዚህ በኋላ ራሽን ጠብቂ፣ በጣም አምሽ እና የሚፈስ ከሆነ ተመልሰሽ ነው ያሉ። ጨረስኩ፣ ወጣሁ። የሚወርደው እንደ ወር አበባ ነው። ይሄኛው ምንም ነገር በቃ እየተሰማኝ ያን ሳስ ወጣ ብቻ ነው። ከዛ በኋላ አሳረፉኝ። የቤት ሲሄድ ሁሉ ምንም የተሰማኝ ነገር የለም። መድኃኒቱንም ወሰድኩኝ፣ በቃ ተስተካከለልኝ። መርፌ በየሶስት ወሩ መውሰድ ጀመርኩኝ። ከዛ በኋላ ምንም አላረገዝኩ፣ መውለድ አልፈልግም። ለምን? በጓደኞች ስለማየው። እማዬ ለምን እዚህ ስራ አትወጭም? እኮ እየተሳደብኩ ነው የሚሉት። ያ ነገር በጭንቅላት ያቃጭልብኝ። ምክንያቱም እኔስ ብወልድ ያ ልጅ ምንድን ነው የሚለኝ? ሌላ ህይወት ከሌለኝ ምን አረገዋል?
ውድ አድማጮች ጽንስ ማቋረጥ ላይ ያሉትን ሁለት ገጾች ባቀረብኩላችሁ ታሪኮች ማየት እንደቻላችሁ ለገምት ታሪኩ ላይ ለንጽጽር ይመቸን ዘንድ አራት መሰረታዊ ነጥቦችን ባጭሩ ላንሳና ወደ ቀጣዩ ዝግጅት ያመራለሁ። አንደኛ ባለ ታሪካችን በመጀመሪያ የፈጸመችው ደንነቱ ያልተጠበቀ ጽንስ ማቋረጥ ያስከተለባት ከፍተኛ የሆነ ህመም ምናልባትም በስተመጨረሻ ወደ ትክክለኛ የጤና ተቋም ሄዳ ህክምና ባታገኝ ኖሮ በዚህ ምክንያት በህይወት ካጣናቸው ሴቶች መካከል አንዷ ልትሆን እንደምትችል አስባለሁ። ሁለተኛው መጀመሪያ ሄደችበት ቦታ ስም የሌለው ምንም የማይታወቅ ሆስፒታል ሳይሆን መኖሪያ ቤት የሚመስል እንደሱ ያሉ ሴቶችን አሳደው ለሚያመጡላቸው ደላሎች ኮሚሽን እየከፈሉ ወንጀል የሚሰሩ ግለሰቦች ብዙ ነበሩ። ሶስተኛው እንደዚህ አይነት ምንነቱ የማይታወቅ ቦታ ሲኬድ እንደዚህ እንደ ባለ ታሪካችን በቃ ጨርሰሻል ሂጂ ከመለት ውጪ ምን ሊያጋጥማት እንደሚችል ወዴትስ መሄድ እንዳለባት መንገር ቀርቶ አንዳንዶቹ እንደውም ምንም ችግር ቢፈጠር ዳግም ድርሽ እንዳትል ማስጠንቀቂያ ሁሉ የሚሰጡ አሉ። አራተኛው ከዚሁ ጋር የተያያዘ ነው። ቢያንስ ይቺ ሴት ዳግም ላላቀደችው እርግዝናና ለጽንስ ማቋረጥ እንዳትዳረግ ማድረግ ስለሚገባት ጥንቃቄዎች ስለቤተሰብ እቅድ አገልግሎት ቶች መረጃ እንኳን አይሰጧትም። ለነገሩ ከእንደዚህ አይነት አደገኛ ቦታዎች የሚተበቀም አይደለም እንደው በሰባዊነት ቢያደርጉት እንኳን ብዬ ስላሰብኩ እንጂ። ለማንኛውም ውድ አድማጮች እናንተስ ምን ትላላችሁ? ምን ሐሳብ አላችሁ? ምንስ ገጠመኛላችሁ? ብታካፍሉን ደስ ይለናል። በ0946 34944 ወይንም በ0936 803080 የስልክ መስመሮች ላይ መደወልም አጭር የጽሑፍ መልእክትም መላክ ትችላላችሁ። ጽንስ ማቋረጥ ድሮና ዘንድሮ ብዙ ልዩነቶች አሉት። ያኔ እንደዛሬው ጽንስን ለማቋረጥ በህግ ፍቃድ የተሰጠው ነገር ባለመሆኑ ወይንም ጽንስን ለማቋረጥ ምንም የህግ ክፍተቶች ባለመኖራቸው በርካታ አሳዛኝ ክስተቶች ተፈጥረው እንደነበር ስራው ውስጥ የነበሩ ባለሙያዎች ይናገራሉ። የሚያሳዝኑ ለጆሮ የሚከብዱ የሚያስደነግጡ ሁሉ ታሪኮች በሴቷ ላይ ተፈጽመው አልፈዋል። ጽንስ ማቋረጥን በተመለከተ አሁን ያለው የህግ መሻሻል ቀርቶ ወደ ቀድሞው ቢመለስ ሊፈጠሩ የሚችሉትን አደጋዎች ያሳየናልና እነኚህን ታሪኮች ወደ ኋላ መለስ ብለን እንድንመለከት ፈለግኩ። ማን ይናገር የነበረ ማን ያርዳ የቀበረ አይደለም ይባለው። ለዚህ ዝግጅቴ አንጋፋ የሆኑ ባለሙያዎችን ጋብዣለሁ። እንግዶቼ ሲስተር ታፈሰች ዘውዴ በነርሲንግ የመጀመሪያ ዲግሪ ሲኖራቸው ሁለተኛ ዲግሪያቸውንም በስነ ተዋልዶና ህፃናት ጤና ላይ አግኝተዋል። ሲስተር ታፈሰች በተለያዩ ሆስፒታሎችና በቤተሰብ መምሪያ ማህበር ከ30 ዓመታት በላይ አገልግለዋል። አሁንም በቤተሰብ መምሪያ እያገለገሉ የሚገኙ አንጋፋ ባለሙያ ናቸው። ሌላው እንግዳዬ ዶክተር አየለ ደበበ ሲሆኑ የማህፀንና ጽንስ ስፔሻሊስት ሐኪም ናቸው። ለበርካታ ዓመታት በተለያዩ የጤና ተቋማት እንዲሁም በጤና ጥበቃ ሚኒስቴርና በተለያዩ መንግስታዊና መንግስታዊ ባልሆኑ ድርጅቶች ወይም መስሪያ ቤቶች አገልግለዋል። በአሁን ሰዓት የዶሻ የእናቶችና የህፃናት የህክምና ማዕከል ባለቤትና የስራ ኃላፊ እንዲሁም በዛ ውስጥ በሙያቸው እያገለገሉ የሚገኙ ባለሙያ ናቸው። ወደ ፕሮግራሙ ወስዳችኋለሁ።
የዛሬ 27 ዓመት 28 ዓመት አካባቢ ያው የሰለጠነ ጤና ባለሙያ ብዙ ባልነበረበት የኢትዮጵያ ህግ ጽንስ ማቋረጥን በተወሰነ ደረጃም ቢሆን ባልተፈቀደበት ጊዜ ነበርና አብዛኞቹ ማለት ይቻላል ጤና ባለሙያዎች ከውርጃ ጋር የተገናኘ ህክምና በመስጠት ነበረ ጊዜያቸውን የሚያሳልፉት። ምክንያቱም ያው ሁልጊዜ የጾታ ግንኙነት ባለበት ያልታቀደ እርግዝና መከሰቱ አይቀርም። ምክንያቱም የስነ ተዋልዶ ጤና የተስፋፋ አልነበረም። ሰው እንዴት አድርጎ ያልፈለገውን እርግዝና መከላከል እንዳለበት መረጃው የለውም። ሌላው ደግሞ ባለሙያዎችም ሰልጥነው በስፋት ስራውን የማይሰሩበት ጊዜ ስለነበረ በጣም ብዙ ወጣቶች ጽንስ ይፈጠራል። ያ ጽንስ የታቀደ ባለመሆኑ በቤተሰብ አይፈለግም። ማህበረሰብ ተጽዕኖ አለ። ተማሪዎች ናቸው ናቸው በአብዛኛው። ሰራተኞችም ቢሆኑ ከጋብቻ በፊት ጽንስ መጸነስ እንደ አገር ባህል ሆኖ ነውር ነው እንደ ነውር ነበር የሚቆጠረው እና በጣም ከፍተኛ የሆነ የጤና ችግር በተለይ ደግሞ ለእናቶች ሞት የመጀመሪያውን ደረጃ የያዘበት ዘመን ነበር ያ ዘመን እና ጽንስ ማቋረጥ ከመነሻው ስላልተፈቀደ መድማት ጀምሯቸው ነው የሚመጡት ወደ ጤና ተቋም። እንደዛ ሲሆን ነው የሚረዱት እና ያንን በማድረግ ሂደት ውስጥ ብዙ ወጣቶች ማህፀናቸው ተበስቶ ከልክ በላይ ደም ፈሷቸው የእንግዴ ልጅ ቀርቶ ኢንፌክሽን ይዟቸው መራባያ አካላቸው አካባቢ እንግዳ ነገር እየከተቱ መድኃኒቶች እየጠጡ በረኪና እየጠጡ በጣም ብዙ በቃ ከመናገር በላይ የሚሆን እና አብዛኛውን የኢመርጀንሲ ታይም የደሙ የሚመጡ እህቶችን በማከም እናሳልፍበት አብዛኞቹ አልጋዎች ከዚህ ጋር በተገናኘ ጉዳት የሚተኙ እህቶች የሚያዝበት ብዙዎቹ ደግሞ በዚህ የተነሳ የስነ ልቦና ስብራት የማህፀን መውጣት በኢንፌክሽኑ ምክንያት ሌሎች አደጋዎች ለረጅም ጊዜ ሆስፒታል መተኛት ብለውም ደግሞ ወደ ህክምና ሳይደርሱ ህይወታቸው የሚያልፍ ምርጫ በማጣታቸው የተለያዩ መድኃኒቶች በመጠጣት ህይወታቸው የሚያልፍ ወጣቶች ቁጥር እጅግ ከፍተኛ ነበር። እሱም በጥናት የተረጋገጠና የእናቶችና የሴቶችን ሞት የመጀመሪያውን ደረጃ ይዞ አቦርሽን የነበረበት ጊዜ ነበር። ይህን በዛ ዘመን የነበረ ማንም ጤና ባለሙያ ሊያስታውስ የሚችለው
እዚህ በቅርቡ ከጀመርኩ በኋላ አንድ አባት ልጅ ይዞ ይመጣሉና ነገ ሰርግ ነው። ሰውየው በጣም የታወቁ ናቸው፣ አብጣም ናቸው። ወደ 6 በሬ ነው ያዘጋጀውት አሉ። ልጅቷ ልትወልድ ደርሳለች ምሽራ እና እሷም አለገረችን። በቃ ሲነቃ ሮጦ መጡ። ማሆኑ ነገሮችን ጠጥታለች። ልጁ ትልቅ ስለሆነ ምንም አልሆነም። እኔ ጋር ሲደርስ እዚህ ተወለደ። ልጁ 1.5 ኪሎ ነበር። ልጁም ሙቀት ክፍል አስገባ ነው። ከዛም ጋር እንዲላክን የልጁ እድገት ቀጠለና አባትየው መጥቶ የልጅቱ አባት ማለት ነው መጥቶ የሚጠይቀኝ ያ ልጅ አልሞተም? ሁልጊዜ ሰው እንደዚህ ስልሽ ከባድ ሳይኮሎጂካል ችግር አይደለም? ያ ልጅ አልሞተም? እንዴት አይሞትም? መጨረሻ ላይ ልጁ
እዚህ ሙቀት ክፍል ሆኖ ማለት ነው
ልጁ ሙቀት ክፍል ሆኖ እና ከፈጣሪውም ጋር የሚጣላበት ሁኔታ አለና ሰዎች በጣም ክፉ ነገር ነው የሚሆኑት። እናት ከልጇን ከቤት ታባራለች። ሌላ ላይ ወጡ ልጆች አቃሉ
በርግዝና ምክንያት
ከቤት የተባረሩ ሰዎች ብዙ ናቸው። ከዛ በኋላ ልጅቷም ራሷ በጣም ከባድ ማህበራዊ ችግሮች አሉ። ይሄ በትንሹ ለትንሽ ብቻ የምንገድበውም አይደለም። እኛ እንደ ሐኪም በጣም ብዙ እኮ ነው የምናየው። ባል ወታደር ሆኖ ጦር ሜዳ ሄዶ ሴትዮዋ እዚህ ታረግዛለች። እንደዚህ አይነት ነገሮችን አሁን ሶሻሊ ምንድን ነው የምታደርጋቸው? በጣም ከባድ ሁኔታዎች አሉ። ስለዚህ ጽንስ ማቋረጥን አላስፈላጊ ነው ማለት በጣም ከባድ ነው። እኔ ሙያ ውስጥ እንዳለው ሰው እነኚህ ሰዎች የሚደርስባቸውን ስታይ ከቤታቸው መባረር፣ ከወላጆቻቸው ማጣት፣ ከትምህርታቸው ማቋረጥ፣ አውትካስትድ መሆን፣ ከዚህ ሄዶ ሌላ ሀገር ፕሮስቲቱት የመሆን ቻንስ በጣም ሰፊ ነው። እንደዛ ሴተኛ አዳሪ መሆን አይነት ስራዎች ናቸው የሚጠብቃቸውና አይቻልም፣ አይሰራም። ዝም ብለሽ የምትዩ ጉዳይ አለ።
ማረሳቸው አጋጣሚዎች ተማሪ ነች። መደበኛ የሆነ ጽንስ ማቋረጥ አገልግሎት የሚሰጥ ሰው ባለመኖሩ ንጽህናውን ያልጠበቀ አገልግሎት የሚሰጥ ሰው ጋር ነው ሄደችው። አገልግሎቱን በሚሰጥበት ጊዜ ያው መሳሪያው የተሟላ አይደለም፣ እውቀቱ የተሟላ አይደለም እና በዛ አጋጣሚ የማህፀን መበሳት ያጋጥማታል፣ ከፍተኛ የሆነ መድማት ያጋጥማታል እና ጓደኛ ይኖራታል። ነገር ግን ያው ሁለቱም ወጣቶች ናቸው፣ ተማሪዎች ናቸው። እርግዝናው በመሀል ይፈጠራል እና ያንን ጽንስ ለማቋረጥ ጤና ተቋም ብትሄድ አገልግሎት አታገኝም። ስለዚህ ንጽህናውን ያልጠበቀና ህጋዊ ያልሆነ ሰው አገልግሎት ወደሚሰጥበት ነው ሄደችው እና በዛ አጋጣሚ ሲሰራ የማህፀን መሸንቆር አጋጥሟታል። ከፍተኛ የሆነ መድማት ተፈጠረ። ወዲያውኑ እንዳያመጧት ሰውየው ተጠያቂ መሆን ጉዳይ አለ፣ የመፍራት ጉዳይ አለ። ቤተሰብ ሊሰማ ነው። በዚህ መካከል መዘግየት ይፈጠርና የመጨረሻ ሰዓት ላይ ነው ወደ ሆስፒታል የመጣችው። ወዲያው ችግሩ እንደታወቀ ወደ ኦፕራሲዮን ክፍል ይወስዷታል። ነገር ግን ህይወቷን ማትረፍ አልተቻለም ነበረ እና ደግሞ በትምህርቷን በጣም ጎበዝ ተማሪ ስለነበረች በጣም ትልቅ ሀዘን እንደነበረ አስታውሳለሁ። ምክንያቱም በትንሽ መድኃኒት በቀላል ትሬኒንግ ስኪል ሰው አትርፎ ያቺ ጎበዝ ተማሪ አላማ ያደረገች ቦታ ላይ እንድትደርስ መርዳት ሲቻል እውቀቱ ባለመኖሩ፣ ፈቃድ ባለመኖሩ ምክንያት፣ ህጋዊ ባልሆነ ሰርቪስ ምክንያት እሷንና እሷን የመሰሉ ደግሞ በጣም ብዙ ቁጥር ያላቸው ሆስፒታል ሳይደርሱም የሞቱ ሳይቆጠር ነው። እንግዲህ እኔ ሆስፒታል አካባቢ የመጡትን ነው ማስታውሰው፣ ወይ ደግሞ በአካባቢ በዙሪያ ያሉትን ነው ማስታውሰው። እና በጣም ብዙ ወጣቶች በዚህ መልክ መድረስ የሚገባቸው ቦታ ሳይደርሱ ህይወታቸው የሚያልፍ እንዲሁም በተጨማሪ ደግሞ መውለድ የማይፈልጉትን ልጅ ወልደው ከአላማቸው ተሰናክለው በየቤቱ የሚቀሩትን ደግሞ ቤት ይቁጠረው።
ጽንስ ማቋረጥ እንደ በፊቱ በህግ ያልተደገፈ ቢሆን ተመልሶ ወደ ሀገራችን በተለይ አሁን ካለው የህዝብ ቁጥር አንጻር ከተለያዩ ነገሮች አንጻር ድሮ ካዩት የከፋ ነገር የበለጠ ይከሰታል ብለው ያስባሉ?
በጣም የከፋ ነገር ነው የሚገጥመን ብዬ ነው የማስበው። አሁን የዛሬ 30 ዓመት እኛ አካባቢ ሰው ለማግባት ራሱ ቨርጅን ነች ቨርጅን አይደለችም አይነት ጥያቄዎች ሁሉ አሉ። እንኳን ጽንስ ማቋረጥ በዛ ውስጥ አልፎ ነው እንግዲህ ያክፉ ነገር የተከሰተው። ያንን ሁሉ ተበጥሶ ነው ማለትም አታልፎ ነው። በአሁኑ ወቅት ኦፕን በሆነበት በጣም በህዝቡ በበዛበት በጣም አንድ ፋሚሊ ውስጥ ብዙ ሰዎች ተደራርቦ የሚኖሩበት ሀገር ብዙ ሰው ብዙ ልጆች ጎዳና ላይ በሚተራመሱበት ሁኔታ ይሄ አይቻልም ማለት ዋናው ጫና የሚመጣው ልጆቹ ላይ ሰዎች ሴቶቹ ላይ ብቻ አይደለም ሐኪሙም ላይ ነው ህክምናው ላይ ነው። 50% የጥቁር አንበሳ አልጋ በአቦርሽን ተያዘ ማለት ሌላው ካንሰሩን አታክምም ማዋለዱን አታክምም ብዙዎቹ ሌሎች ነገሮች አታክምም ማለት ነው። ዋና ስራ የሚሆነው እሱ ማከም ብቻ ይሆናል።
የተጎዱ ሴቶችን
ማከም የተቆረዲ ተጎድተዋል ያንን የተጎዱትን መጠገም ብቻ ይሆናል ስራሽና በጣም ከባድ ነው የሚሆነው።
አሁን እኔ ሆስፒታል አካባቢ ስለነበርኩኝ በዛን ጊዜ አገልግሎቱን የሚያገኙት ለጤና ባለሙያ ቅርበት ያላቸው ሰዎች ተለምኖ በተደበቀ ሰዓት ምናምን ነው አገልግሎቱ የሚሰጠውና አንድ ምን አይነት አጋጣሚ ነበረ። ጤና ባለሙያ ነው የቅርብ ዘመዱ ናት እርግዝናው ያጋጠማት ባልተመቻቸ ሁኔታ ውስጥ የጽንስ ማቋረጡን ስራ ለመስራት ለመርዳት ነው ቅርበት ስለነበራትና ያንን በሚሰራበት ሰዓት ላይ
እሱ ያው ፍራቻም አለ ምክንያቱም ህጋዊ አይደለም ጽንስ አልነበረም
ፈቃድ ስላልነበረ ማኔጅመንት በማያይበት ሰዓት ዘመዱ ስለሆነሽ ለመርዳት ነው ይሰራ የነበረውና ግን አጋጣሚ ሆኖ ስተት ተፈጠረ። ማህፀንና ማህፀን አካባቢ የነበረው አንጀቷ መበሳት አጋጠመ እና እሷ ወደ ኦፕራሲዮን መግባት ነበረ ባት ያው አካባቢ ሆስፒታል ስለነበረ ማለት ነውና ሆስፒታል ገብታ እሷ እየተሰራላት ይያለ ልጁ የት እንደደረሰ አይታወቅም። ጤና ባለሙያው ጠፋ ግን እሷንም ማትረፍ አልተቻለም እሷም ህይወቷ አለፈ።
እንግዲህ ምናልባት ስተቱ ሊፈጠር የቻለው ሰው መጣብኝ ምክንያቱም ይሄ በነጻነት አይደለም የልጅቷን ጽንስ ያቋረጠ ያለውና እንደዚህ አይነት ነገሮች ሲኖሩ ይሆናል እንደዚህ አይነት ስተት የተፈጠረው።
ምንም ጥያቄ የለውም ስኪሉ ቢኖርም ፈቃዱ አለመኖሩ ተጠያቂ ነው የሚያደርገው ህጋዊ አይደለም። አገልግሎቱ መስጠት በዛ ሆስፒታል ውስጥ ያልተጀመረ ወይ መድማት ያልጀመረችን ሴት ጽንስ ማቋረጥ ህጋዊ አይደለም። ስለዚህ እሱ ከዝምድናው የተነሳ ነው በርዳታ የፈለገው። ነገር ግን በሚረዳበት ወቅት ዘና ብሎ አይደለም ሰርቪሱን የሚሰጠው ሰው አየኝ አላየኝ ያለ ነው አገልግሎቱን የሚሰጠውና በዛ አጋጣሚ እንግዲህ ልጅቷም እንቅስቃሴ ሊኖራት ይችላል ብቻ ጉዳት ደረሰ። እሷም አልተረፈችም ዘመዱ ብትሆንም ግን አልፋለች ምክንያቱም ህጋዊ ባልሆነ መልኩ መስራት አስቸጋሪ ስለነበረ እሷንም ህይወት ማትረፍ አልተቻለም። ምንም እንኳን የጤና ባለሙያ ዘመድ ቢኖራት እንኳን ማትረፍ አልተቻለም። እሷ በዚህ ጉዳት ውስጥ ካለፈች ጤና ባለሙያ ዘመድ የሌላቸው አገልግሎቱን ያላገኙ መረጃው የሌላቸው በጣም ብዙ ህቶች ግን በዚህ ውስጥ ያልፋሉ። ብዙዎች ሞተዋል ምንም ጥያቄ የለውም። በመረጃ በማስረጃ የተደገፈ WHO የሚያቀው ጤና ጥበቃ የሚያቀው ለእናቶች ዛሬም ህቶችና እናቶች እንዲሞቱበት ምክንያት ከሚሆኑ ነገሮች ውስጥ ተርታ ያለ ነው። ዛሬም በተወሰነ ደረጃ ፈቃድ ምኖሮ አገልግሎት መስጠትም ተጀምሮ የስነተዋልዶ ጤና በዚህ ልክ ተስፋፍቶ ነገር ግን ዛሬም ቢሆን በአመት በጣም ብዙ ከ25 ሚሊዮን በላይ እናቶች በጽንስ ማቋረጥ በተገናኘ ህይወታቸው ያልፋል።
ውድ አድማጮች ይህ ፕሮግራሜ ሳምንትም ይቀጥላል። መቼም ከባለሙያዎቹ ልምድና ካሳለፉት ታሪክ ብዙ ነገሮችን ለማሰብ ለማሰላሰል የቻለን ይመስለኛል። ሳምንትን እንቀጥላለን። ሁለቱንም እንግዶቼን ከልብ አመሰግናለሁ። በእናንተም በኩል ያላችሁን ሐሳብና አስተያየቶች ብታደርሱኝም ደስ ይለኛል። 0946349444 እንዲሁም 0936803080 ላይ
አንድ ጥያቄ አንድ መልስ ለርሶ አንድ ጥያቄ ከባለሙያ አንድ ሁነኛ ምላሽ የሚሰጥበት ጊዜ ላይ ደርሰናል። አንድ ጥያቄ አንድ መልስ
በተከታታይ አፖርሽን አርጃለሁ እና ከዛ በኋላ ደግሞ በማህፀን የሚቀበር ለፍራመት ነው ምናምን የሚሉትን ማድረግ የነበረ እሱን ክፍለ ሀገር ስራ ቦታ ሲሄድ ስላልተመቸኝ እሱን አወጣውና በክንድሽ ላይ የሚቀበር አለ አይደለም?
አዎ።
እሱንም አድርጌ እሱንም አስወጥቻለሁ። ከዛ በኋላ ግን የጎዳኝ ይመስለኛል ሐኪሞቹ እንዳሉኝ 72 ሰዓት ተደጋጋሚ ወስጃለሁ።
ይሄ 72 ሰዓት
አው መከላከያው ነው። በተደጋጋሚ አንድ አመት ሞልቶኛል ካቆምኩት 72 ሰዓት ምንም አይነት መከላከያ አልወስድም። ፎሊሲድ ነው ፎሊሲድ አሲድ የሚል ለሶስት ወር የሚል
ፎሊክ አሲድ
ታዞልኝ ነበር። አው እሱን ሞክሬና በዛ መሐከር እርግዝና ከመጣ መጣ ካልመጣ ግን ደግሞ ሌላ ህክምና ሌላ ምን መክርሽ ነበር አለና እሱን ደግሞ ተስጃለሽ ብሎ ነበር። በራሴ ችግር በስራ መደራረብ አልልኩ።
እድሜሽ ስንት ነው?
አሁን 38 አንድ ልጅ አለኝ 19 አመት ልጅ።
ተደጋጋሚ ጽንስ ማቋረጥ አድርጌያለሁ ብለሽኛል።
አዎ።
መቼ ነው በምን መልኩ ነው ያደረግሽው? ሆስፒታል ነው ወይንስ ደግሞ እንደዚህ አንድ አንድ ጊዜ ባህላዊ ቦታዎች በመሄድ ነው? እንዴት ነበር? ለምን ያህል ጊዜስ ጽንስ ማቋረጥ አደረግሽ?
ቢያንስ ሳልዋሽሽ 4 ያርጋለሁ። ግን ክሊኒክ ገብቼ መጀመሪያ አፍሽ ወሰድ አላደረ እሱን ሰጡኝ። ከዛ ደግሞ በማህፀን የሚቀጥለውን የሚሰጠው ነው የሚወስደው።
ስለዚህ ለአራት ጊዜም በሆስፒታል ነው ጽንሱ እንዲቋረጥልሽ የተደረገው? ራስሽ ፈልገሽ ነው ጽንሱ እንዲቋረጥ ፈልገሽ ነው ሄደሽ ወይንስ ደግሞ በራሱ ጊዜ ወርዶብሽ ነው ሁሉም?
አይ በራሴ ፈቃድ ነው።
አሁን በአጠቃላይ እርግዝናን ስትሞክሪ ምን ያህል ጊዜ ሆነ? የእርግዝና መከላከያ ዘዴ መጀመሪያ ሉፕ ተጠቅመሻል በማህፀን የሚገባ ከዛ ኢምፕላንት ክንድ ውስጥ የሚቀመጥ ተጠቅመሻል። ከዛ በኋላ ደግሞ በተደጋጋሚ የ72 ሰዓቱን ፖስት ፒል ወስጃለሁ አልሽ። በተደጋጋሚ ማለት ለምን ያህል ጊዜ ወሰድሽ?
ቢያንስ 2 አመት።
በየቀኑ ወሰድሽ ፖስት ፒልን?
አይ በየቀኑ አይደለም።
ግንኙነት በሚደረግ ጊዜ?
አዎ ያኔ በክንድ የሚቀበረውን ካወጣው በኋላ ተደጋጋሚ 72 ሰዓት ነው የምጠቀመው። ሌላ መከላከያ ተጠቀም ያለቀ እርግዝና ለምን አልተፈጠረም ብዬ ማሰበው ደግሞ ተደጋጋሚ አፖርሽንም እና 72 ሰዓት የጎዳኝ ይመስለኛል። እና በዚህ ዙሪያ እንደው ማብራሪያ ብትሰጡኝና ወደ መስቴው ብሄድ።
ውድ አድማጮች ቀደም ሲል ለቀረበው ጥያቄ ምላሽና ማብራሪያ የሚሰጡት ቀደም ሲል አብረውን የነበሩት ሲስተር ታፈሰች ዘውዴ ናቸው። ወደ ምላሹ እንሄዳለን።
እናመሰግናለን አድማጫችን። አንዲት ሴት የመጀመሪያ ጽንስ ማቋረጥ ካደረገች በኋላ በቂ የህክምና ምክር አግኝታ የእርግዝና መከላከያ መጠቀም መቻል ይኖርባታል። ምክንያቱም መውለድ ስላልፈለገች ነው ጽንስ ያቋረጠችው። ከዛ በኋላ ተደጋጋሚ ጽንስ ማቋረጥ እንድታደርግ አይመከርም። ምክንያቱም ምናልባት የመከላከያ አገልግሎት ባለማግኘቷ ከሆነ ጽንሱ የተፈጠረውና ስላልፈለገችው ነው ያቋረጠችው። ካልፈለገችው ደግሞ በብዙ አማራጮች ማንፈልገውን እርግዝና መከላከል የምንችልበት አማራጮች አሉ፣ ባለሙያዎች አሉ፣ የሰለጠኑ ሰዎች አሉ፣ ጤና ተቋማት አሉ እና እዛ ሄዶ መከላከያዎችን በምትፈልገው 3 አመት ብትፈልግ 3 አመት፣ 5 አመት ብትፈልግ 5 አመት፣ ከዛም ረዘም ላለ ጊዜ መቆየት የምትፈልግ ከሆነ ረዘም ላለ ጊዜ የሚያገለግል የእርግዝና መከላከያ አማራጮች አሉ። ለአጭር ጊዜ ብትፈልጋሉ እነሱን አማራጮች መጠቀም ነው የሚኖርባት እንጂ ለአራት ጊዜ አይደለም 2 ጊዜ እንኳን ጽንስ እንድታቋርጥ አይመከርም። ምናልባት ወይ ምክሩን በደንብ አልሰማችና አልተገበረች ይሆናል እንጂ የትኛውም ጤና ተቋም ጽንስ ማቋረጥ ከተሰራ በኋላ ከጽንስ ማቋረጥ በኋላ ካሉ አገልግሎቶች ዋነኛው ረዘም ላለ ጊዜ የሚያገለግሉ የእርግዝና መከላከያዎች እንዲጠቀሙ ማድረግና ተመሳሳይ ችግር ውስጥ እንዳይወድቁ ማስተማር ነው የሚሆነው። እና ምናልባት ያንን አለመጠቀሟ ሊሆን ይችላል ለዚህ ያጋለጣት። ግን ለአድማጮች ማስተላለፍ የምፈልገው ነገር ቢኖር ምንድን ነው፣ ማንም ሰው በህጋዊ ፈቃድ ስላለ ወይም ደግሞ ጽንሱን የማቋረጥ መድኃኒት አገልግሎት አለ ማለት በተደጋጋሚ ጽንስ ማቋረጥ አለብን ማለት አይደለም። ይህን መገንዘብ ያስፈልጋል። ምንም እንኳን በሰለጠነ ባለሙያ ቢሆን እንኳን አገልግሎቱ የሚሰጠው የትኛውም የህክምና አገልግሎት ወይም መድኃኒቶችን ስንወስድ የራሳቸው የሆነ ጎንዮሽ ጉዳት አላቸው። በማህፀኗ ላይ በጤናዋ ላይ የሚያስከትሏቸው ችግሮች ይኖራሉ እና እዛ ችግር ውስጥ እንዳንገባ ተደጋጋሚ ውርጃ መደረግ ስለሌለበት መከላከያዎችን መውሰድና መውለድ በሚፈለግበት ጊዜ ላይ መከላከያዎቹን አቋርጦ ወደምንፈልገው እርግዝና መሄድ እንዳለብን ነው የሚነገረው። ምናልባት እግረ መንገዷን ስለ ኢምፕላንት አንስታለች አድማጫችንና ኢምፕላንት እጅ ውስጥ ይጠፋል ብለው ነው ያስወጣሁት የሚል የተሳሳተ መረጃ እንዳላት ነው የነገረችንና ኢምፕላንት ወዴትም ሰውነት ውስጥ አይጠፋም። በተለይ አሁን ላይ ደግሞ ወደ ውስጥ ከቆዳ በታች ነው የምናስቀምጠው። ወደ ውስጥ እንኳን እንዳይገባ የራሱ ማገጃ ኖሮት ባለሙያውን መርዳት በሚያስችል ሁኔታ ተመቻችቶ ነው የመጣውና ከክንድ ቆዳ ስር ነው የሚቀመጠው። በትንሽ የሆርሞን ይዘት በ68 ሚሊግራም ለሶስት አመት ነው አገልግሎት የሚሰጠውና በጎንዮሽ ጉዳትም ቢሆን ቀለል ብሎ ረጅም ጊዜ የሚያገለግል በቀላል ቴክኒክ የሚገባ በቀላሉ 5 ደቂቃ ባልሞላ ፕሮሲጀር ደግሞ የሚወጣ የትኛውም የእርግዝና መከላከያ የራሱ የሆነ የጎንዮሽ ጉዳት ይኖረዋል። ያው አገልግሎቱ ሲሰጥ አብሮ ከምን አይነት መድኃኒት ላይ ምን አይነት የጎንዮሽ ጉዳት እንደሚኖር ይነገራል። ይሄ የመከላከያዎች ውስንነት ነው። ነገር ግን ከጽንስ ማቋረጥ ጋር አይተካከልም። ስለዚህ የእርግዝና መከላከያዎች የተሻለ የጤና ሁኔታ ላይ ሆነን አገልግሎቶቹን ማግኘት እንድንችል ተደርገው የተሰሩ በመሆናቸው ሁሉም ሰው ያንን አገልግሎት ለመጠቀም ወደ ጤና ተቋም መሄድ ይኖርበታል እንጂ በተደጋጋሚ ለማይፈለግ ጽንስ እየተጋለጠ ተደጋጋሚ ጽንስ ማቋረጥ እንዲያደርግ ሕክምናው አይመክርም። ሌላው እንግዲህ ፖስት ፒል በተደጋጋሚ ለሁለት አመት እንደምትወስድ ነው የተናገረችው አድማጫችንና ለአድማጫችን ማስተላለፍ የምፈልገው መልእክት ምንድን ነው? ድንገተኛ የእርግዝና መከላከያ ነው የሚለው ፖስት ፒል። መደበኛውን የእርግዝና መከላከያ አገልግሎት ማግኘት ባልቻልንበት ሁኔታ የሚፈጠርን ያልተፈለገ ግንኙነት ላይ የሚመጣን ያልተፈለገ እርግዝና ለመከላከል የሚያስችል ያውም ደግሞ ወዲያውኑ ብንጠቀመው እንኳን 85% እርግዝናን መከላከል የሚያስችል ያ ማለት ምን ማለት ነው? 15% እሱን እንኳን ወስደን እርግዝና የመፈጠር አጋጣሚዎች ሊኖሩት ይችላሉ፣ ክፍተት አለው ማለት ነው። ስለዚህ መደበኛውን አገልግሎት ሳናገኝ ስንቀር እንዲሁ ከመሆን ይልቅ ፖስት ፒል ወስዶ ድንገተኛ የተፈጠረን ግንኙነት ከእርግዝና ነፃ ማድረግ ለማስቻል የመጣ እንጂ እንደ መደበኛ መከላከያ በየጊዜው ግንኙነት ባረግን ቁጥር እየገዛን እየሄደን የምንጠቀመው ነገር እንዳይደለ ይህን ከግንዛቤ እንድትወስድና አሁንም ደግሞ አድማጫችን መውለድ እንደምትፈልግና ለአንድ አመት ግን ያንን ሙከራ እያደረገች መውለድ እንዳልቻለች ተናግራለች። እንግዲህ ትክክለኛ እርግዝናን ያላገኘችበት ምክንያት ይሄ ነው ለማለት ወደ ጤና ተቋም መሄድና የጽንስና ማህፀን ስፔሻሊስት እንዲያያትና ምርመራዎች ተደርገው የዛን የምርመራ ውጤት ማየት የተሻለ ነው የሚሆነው። ነገር ግን ተደጋጋሚ ጽንስ ማቋረጥ በራሱ የማህፀን ግድግዳ ጉዳት አድርሶ እርግዝና ላይ በምንፈልግ ጊዜ ተጽዕኖ ሊያሳድር እንደሚችል እግረ መንገድ መጠቆም እፈልጋለሁ። በጤና ተቋምም ቢሆን አገልግሎቱ የተሰጠው ተደጋጋሚ ውርጃ የማህፀን ግድግዳ ጉዳት እንዲደርስ ምክንያት ሊሆን ስለሚችል እንደ አስተዋጽኦ እንደሚያደርግ ማሰብ ይቻላል። ነገር ግን የእርግዝና መከላከያዎችን መጠቀም ግን በምንም አይነት ሁኔታ የትኛውም የእርግዝና መከላከያ ዘላቂነት ያለው የእርግዝና መከላከያ ካልሆነ በስተቀር ልጅ እንዳንወድ መካንነት የሚያደርግ ባህሪ ያለው የእርግዝና መከላከያ ግን እንደሌለ ተረድታ አንድም እድሜዋን፣ ሁለት የወር አበባ ውህደቷን፣ ሶስት ደግሞ በምርመራዎች የሚታወቁ የሰውነት የሆርሞኖች ጥናቶች ይኖራሉ፣ ሌሎች ተጓዳኝ የሆኑ ነገሮች ምርመራ አድርጋ ምናልባት ልጅ የምታገኝበትን ሁኔታ በጤና ተቋም ሄዳ በመረዳት ልጅ ማግኘት የምትችልበትን ፖሲቢሊቲ መሞከር ይቻላል።
ውድ አድማጮች፣ እናንተም የሚያሳስባችሁ ጥያቄ የሆነባችሁ የስነ ተዋልዶ ጤና ጉዳይ ካለ ደውሉ። ለእናንተ ጥያቄዎች ትክክለኛ ባለሙያዎች ምላሽ ይሰጧቸዋል። ለማስታወስ ያህል 0946349444 ወይም 0936803080 የስልክ መስመሮቻችን ናቸው። ይህንን ፕሮግራም ስፖንሰር አድርጎ ያቀረበላችሁ አይፓስ ኢትዮጵያ ነው። ሳምንት እንገናኛለን። አብራችሁን ስለነበራችሁ፣ ፕሮግራሙ ላይ ሀሳብ አስተያየት ስለሰጣችሁ ከልብ አመሰግናለሁ። ሶስና ተስፋዬ ነኝ። ሰላም ዋሉ።
ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሙኒኬሽን ከሸገር FM 102.1 ጋር በመተባበር ነው።